ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 MHz ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ነሐሴ 3 ቀን 2010 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም የሚፈለገው ለውጥ ደብዛው ጠፋሳ በሚል ርዕስ ከዝግጅት ክፍላችን የቀረበውን ጽሑፍ እናሰማለን። በመጨረሻም ፉገራ ፖለቲካ በሚል ርዕስ በቀረበው የሐማቱማ ጽሑፍ ክፍል አንድ ፕሮግራማችንን እናጠናቅቃለን። አሁን ወደ ዜናው።
ኢሶዴፓ በሚባለው የኢትዮጵያ ሶማሌ ገዢ ፓርቲ ተቋቋመውና በገንዘብና በመሰል ጉዳዮች ትብብር ሲደረግበት የቆየው ካራ ኒውስ የተባለው ድረገጽ ረቡዕ ነሐሴ 2 ቀን በፌስቡክ ገጹ ላይ ባሰፈረው መልእክት ከአብዲ ኢሌ ጋር በሄሊኮፕተር ተጭነው ወደ አዲስ አበባ የተወሰዱት የሶማሌ ምክር ቤት አባላት ከአዲሱ ቲምና ከባለስልጣኖች ጋር ንግግር ማካሄዳቸውን ገልጾ አብዲ ኢሌ ግን አዲስ አበባን ደረሰ ከሌሎች ተለይቶ እንደተወሰደና በአሁኑ ወቅት የት እንዳለ የማይታወቅ መሆኑን ዘግቧል። የኮሚኒኬሽን ኃላፊው አህመድ ሸቤ አካባቢው በፕሬዝዳንትነት እንዲመራ የቀረበውን ሀሳብ የኢሶዴፓ ማዕከላዊ ኮሚቴ በጅጅጋ ባደረገው ስብሰባ እንደማይቀበል ገልጿል። ከሌሎች ምንጮች በተገኘ መረጃ መሰረት አካባቢው የፓርላማ ተወካዮች የፓርቲው ማዕከላዊ ኮሚቴ አባላት አርብ አዲስ አበባ ገብተው ከፌዴራል ባለስልጣኖች ጋር ውይይት ያደርጋሉ ተብሏል። በተያያዘና ሰሞኑን በጅጅጋ በተፈጠረው ግጭትና በጥብጥ የተፈናቀሉ ዜጎች በምግብና በሕክምና እየተሰቃዩ መሆናቸውን ቦታው በተያያዘ ዜና ሰሞኑን በጅጅጋ በተፈጠረው ግጭትና በጥብጥ የተፈናቀሉ ዜጎች በምግብና በሕክምና እየተሰቃዩ መሆናቸውን በቦታው ላይ የሚገኙ የሕክምና ባለሙያዎች ለዜና ምንጮች ከሰጡት መረጃ ለማወቅ ተችሏል። ቤትና ንብረታቸው ወድሞባቸው ከጥቃት በማምለጥ በተለያዩ ቦታዎች የተጠለሉ ዜጎች ቁጥር ከ20ሺ በላይ የሚገመት ሲሆን ብዙዎቹ በሚካኤል ቤተክርስቲያን ቅጥር ግቢና በወታደራዊ ካምፕ ውስጥ ተጠልለው ይገኛሉ። በግጭቱ ምክንያት አካላዊ ጉዳት ለደረሰባቸው ዜጎች የተወሰነ ሕክምና እርዳታ ለማድረግ ቢቻልም በስኳር ደምብዛትና የመሳሰሉ ቋሚ በሽታዎች የሚሰቃዩ ዜጎች መድኃኒት የማግኘት ከፍተኛ ችግር ያለባቸው መሆኑ ታውቋል። በርካቶች በጭነት መኪናዎች በመጓጓዝ ወደ ሀረርና ሌሎች ከተሞች ተወስደዋል። በከተማው ውስጥ ያለው ችግር በውል የማይታወቅ ሲሆን ኢንተርኔት አገልግሎት መቋረጡ ለመረጃው እጥረት ተጨማሪ ምክንያት ሆኗል። ዩኒሴፍ በሚል እንግሊዝኛ መጠሪያ ቃል የሚታወቀው የተባበሩት መንግስታት ድርጅት የዓለም አቀፍ የሕፃናት መርጃ ተቋም ሰሞኑን ይፋ ባደረገው ዘገባ በኢትዮጵያ ውስጥ የተፈናቀሉ ዜጎች ቁጥር ከ1.6 ሚሊዮን ወደ 2.4 ሚሊዮን ከፍ ማለቱን ገልጿል። በከፍተኛ የምግብ እጥረት ለሚሰቃዩ እድሜያቸው ከአምስት ዓመት በታች ለሆኑ 111,000 ህጻናት እርዳታ እየተደረገላቸው ሲሆን ለ231,529 ሰዎች ተዘዋዋሪ ሕክምና እርዳታ መሰጠትና ከነዚህም ውስጥ 89,798 የሚሆኑ ከአምስት ዓመት በታች መሆናቸው ታውቋል። ዩኒሴፍ ለ1.9 ሚሊዮን ህዝብ ንጹህ የመጠጥ ውሃ እንዲኖራቸው ያደረገ መሆኑን ገልጾ በጸጥታ ችግር ወይም በቂ የትራንስፖርት አገልግሎት እጥረት ምክንያት ጉዳት ለደረሰባቸው አካባቢዎች እርዳታ ለማድረስ ያልተቻለ መሆኑን ገልጿል። ሐሙስ ነሐሴ 3 ቀን በደቡብ ወሎ ኮምቦልቻ ከተማ በሚገኘው የእስልምና አዳሪ ትምህርት ቤት በሚማሩ ታዳጊዎች ላይ ማንነታቸው ያልታወቁ ግለሰቦች ጥቃት አድርሰው በርካታ ተማሪዎች ተጎድተዋል። ጉዳት የደረሰባቸው ታዳጊዎች በኮምቦልቻ ሆስፒታል ሕክምና እየተደረገላቸው ሲሆን ፖሊስ አጥቶች እየተከታተሉ ይገኛሉ ተብሏል። በከተማዋ የሚኖሩ የሙስሊም ማህበረሰብ አባላት በተደጋጋሚ የሚደርስባቸው ጥቃት ፖሊስ ሊከላከልላቸው ያልቻለ መሆኑን በመግለጽ በከተማዋ ፖሊስ ጣቢያ ፊት ለፊት ተቃውሞ ሲያሰሙ ውለዋል። ከጉጂ ዞን የተፈናቀሉ የጌዲዮ ተወላጆች በርጋጨፌ ከተማ ሰልፍ ለማድረግ በመጠየቃቸው ውጥረት ነግሷል። ወደ አካባቢያቸው እንዲመለሱ የተነገራቸውና አካባቢያቸውን ሰላም ሳይሆን እንዲመለሱ ያላቸው በማለት የተበሳጩት ተፈናቃዮች ሰልፍ ለማካሄድ የከተማውን አስተዳደር ቢጠይቁ በመከልከላቸው ነው ውጥረት የተፈጠረው። ውጥረቱ ከሰዓት በኋላ ትንሽ ጋብ ቢል ሱቆችና ሌሎች የገበያ ማዕከላት ተዘግተው ውለዋል። በከተማው አስተዳዳሪ ጥሪ የተጠቃለሉት ወደ ከተማው መጥተው ተዘግቧል። ባለፈው መጀመሪያ የኢትዮጵያ አየር መንገድ አስመራ ሄደው ከነበሩ የኢትዮጵያ ኢቫንጀሊስት የሃይማኖት ተከታዮች መካከል የተወሰኑት በሻቢያ ባለስልጣናት ትዕዛዝ የታሰሩ መሆናቸውና እስካሁን አለመፈታታቸው ቢቢሲ ዜና ተቋም ዘግቧል። ቁጥራቸው ምን ያህል እንደሆነ በውል ባይታወቅም እነዚህ ሃይማኖት ተከታዮች በአሁኑ ወቅት አስመራ በሚገኘው ከርቸሌ ተብሎ በሚጠራው ዋና እስር ቤትና ካናዊ እርምጃ ምርመራ በሚካሄድበት አምስተኛ ፖሊስ ጣቢያ ውስጥ የታሰሩ መሆናቸው ተነግሯል። በአደባባይ እምነታችን አናስተምርም ብሎ እንዲፈርሙ ተጠይቀው እንዲ ያሉትም የኢቫንጀሊስትና የፔንቴኮስታል ሃይማኖት ተከታዮች ያልፈታ መሆኑ ይታወቃል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ረቡዕ ወደ ዛምቢያ ገብተው የፖለቲካ ጥገኝነት ጠይቀው የነበሩ ከፍተኛ ዚምባብዌ ተቃዋሚ መሪ ሚስተር ቴንዳዮ ቤቲ ጥያቄያቸው ውድቅ ሆኖ የተመለሱ መሆናቸው ታወቀ። በወሰን ላይ የሚገኙት የዛምቢያ የጸጥታ ኃይሎች ሚስተር ቤቲን ይዘው ለዚምባብዌ ባለስልጣኖች ያስረከቡት የዛምቢያ ፍርድ ቤቱ የግለሰቡ ጉዳይ ሰምቶ ውሳኔ እስኪሰጥ ድረስ ሰውየው ወደ አገራቸው እንዲያመለሱ ያስተላለፈውን ትዕዛዝ ጥሰው ነው ተብሏል። የናንጋጎ አስተዳደር ሚስተር ቢቲ ውከት በማስነሳትና የምርጫ ውጤት አለወቅቱ መግለጽ በሚሉ ክሶች ፍርድ ቤት ያቀረባቸው ሲሆን የአስር ዓመትና የስድስት ወር ቅጣት ሊበየንባቸው ይችላሉ የሚል ስጋት ፈጥሯል። አስር ዓመት በፊት ሚስተር ቴንዳዮ ቢቲ በተመሳሳይ ሁኔታ ታስረው የነበሩ መሆናቸውን የሚገልጹ ዜጎች በወቅቱ ግብረሰይል እንደተካሄደባቸው ይናገራሉ። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ጽህፈት ቤት ቢቲ በዛምቢያ የጸጥታ ኃይሎች በኃይል ተይዘው ለዚምባብዌ ባለስልጣኖች መሰጣታቸው ያሳሰበው መሆኑን ገልጾ ድርጅቱ ዓለም አቀፍ ሕግን የሚጥስ ነው ብሏል። የአውሮፓ ህብረት፣ አሜሪካ፣ ካናዳ እና አውስትራሊያ በጋራ ባወጡት መግለጫ ዚምባብዌ ባለስልጣኖች የሚስተር ቢቲ ሰብአዊ መብቶች እንዲጠብቁ ጠይቀዋል። ለዕለቱ ያለን ዜና በዚሁ ተጠናቀቀ።
የሚፈለገው ለውጥ ደብዛው ጠፋሳ። የምንፈልገው ለውጥ ደብዛው ጠፍቷል። እንዲያውም የማንፈልገውና የማንሸሸው የጠባቦች መጠናከር የመጣ ይመስላል። ለነገሩ የለውጡ ምክንያት ደሙን ያፈሰሰው ህዝብ ሳይሆን እሱ ነው የተባለለትም ሹም ደብዛው ጠፍቷል ማለትም ይቻላል። ለግለሰቦች የዳፍንት ብርሃን ብዙም ዋጋ አንሰጥምና ዋናው ቁም ነገር ግን የሞትንለት የተሰዋንለት የቆሰንለት ለውጥ እየተገባ የሚለው ነው። የህዝብ ጠሮችና ወንጀለኞችን ጋብዞ ያገር ጠራቶችን ጋብዞ መወዛወዙ ለውጥ ካልተባለ ስርነቀል ለውጥ የምንለው የታገልነው ስርዓት ርዝራሽ እንዳይኖርና በአዲስ በህዝባዊ ድጋፍና ፍላጎት መሰረት እንድንሰራ እንድንንቀሳቀስ ባለን ፍላጎት ነው። አሮጌውን ማደስ ታጥቦ ጭቃ ነው። የወያኔ ስርዓት ደግሞ ያድሱታል ሳይሆን ያወድሙታል የሚባልለት ነው። ኢህአዴግ ተብየውን የወያኔ ተቋምና ጭንብል ከመሰረቱ የተጣመመውን አቅንቼ አስተካክየና አጠናክሬ ቀጥላለሁ ማለትም ከንቱ ልፋትና የህዝብንም ፍላጎት በግሃድ የሚጻረር ነው። ከሹሞቹ ጋር ያለን ልዩነት በዚህ ይጀምራል። ካላቸው የሁኔታ ግምገማ ጋር አንስማማም። ወያኔ ቆሰረ እንጂ አልሞተም ባይነን። የጥቂቶች ያውም ያድርባዮችና ለፍርድ መቅረብ ያለባቸው ጉዶች ግርግርና ጩኸት ተንኖ ለመጥፋት ብዙ ጊዜን አይጠይቅም። በምሁር ተብዬዎች ላይ አተኩሮ 100 ሚሊዮኑን ህዝብ መርሳቱ የሚያዋጣም የሚደገፍም አይደለም። በዚህ አካሄድ ፍጥጫው በህዝብና በወያኔ መሃል ሳይሆን በሹሞቹ ደጋፊዎቹና በወያኔ መሃል ይሆናል። ህዝብ በተመልካችነት ተመድቦ በሚካሄድ ግብግብና ፍልሚያ ማን አሸናፊ እንደሚሆን ደግሞ መገመት አዳጋች አይደለም። በቅድሚያ ወያኔን ከዚህ ውድቀት ያደረሰው የህዝብ ትግል መሆኑን ተቀብሎ የህዝብን ድል መቀማት ፍላጎትን ሸብቦ ትግሉን እንዲቀጥል ማድረጉ ይመረጣል። ለጥቆም ህዝብ የጠየቀውንና የፈለገውን ለማሟላት ተጨባጭ እርምጃዎችን ለመውሰድ መነሳት ነው ዋናው ቁም ነገር። ሁሉን የፖለቲካ ስረኞች መፍታት፣ የኑሮ ችግርን ለመቅረፍ ለመቀነስ መጣር፣ የሽግግር ሂደትን እንደ ሰላምና ፍትሃዊ አስተዳደር አምጪ አድርጎ መውሰድና መጀመር፣ የባዕዳንን ተጽዕኖ መቆጣጠርና መቀነስ፣ በቻይናና አሜሪካ ፉክክር ላለመግባት መጣር፣ ጸረ ህዝብ አዋጆችን መሻር፣ ህገ መንግስት ተብየውን የወያኔ ሰነድ መሰረዝ። ይህ አልሆነም፣ የሚሆንበትም እድል የሚኖር አይመስልም። አዲሱ ሹም ጽንፈኛ የኦሮሞ የግንጠላ አባወራዎችን መድረክ ሰጥቶ ኢትዮጵያዊነትን እየተጻረረ ነው። ኢትዮጵያ ኢትዮጵያ ያለው ሁሉ ባዶ ቃል ሆኗል። እንደ ህዝብ በአማራው ላይ በሻቢያ ሳይቀር የተደገፈ ዘመቻ ተከፍቷል። ይህ ህዝብ ራሱን ለመከላከል እንዳይጠር ደግሞ በወያኔ የተፈለፈሉ በሻቢያ የተዘጋጁ ወይም የግል ጥቅም እንጂ የህዝብ ብሶት የማይሰማቸው ጥርስ ሳይኖራቸው በቆሎ የሚጠብሱ ቡድኖች አማራ ተብለው ተፈልፍለዋል። የፈየዱትና ወደፊትም የሚሰሩት ምንም ቀና የረባ ስራ አይኖርም። በአማራው ስም ገንዘብ እየተሰበሰበ እየተበላ መሆኑ መንገር ምስጢር ማሰማት አይደለም። ይህን ህዝብ ለመታደግ በጊዜ ማሰብና በተግባርም መንቀሳቀስ አስፈላጊነቱ ዛሬ ጎልቶ በመታየት ላይ ነው። ሹሞቹ አማራን በሜንጫ የሚሉና በህዝብ ደረጃ ሊያጠፉት የሚፈልጉትን እያቀፉና መድረክ እየሰጡ ናቸውና። በጅጅጋና በድሬዳዋ ያለውን ሁኔታ ስናይ ደግሞ ይህ ፍጅት የወያኔ ኢህአዴግ ፖለቲካ ውጤት መሆኑን መገንዘብ አያቅተንም። ይህ አስከፊ ስርዓት እስካለ ድረስ የሀገራችን ችግሮች ይባባሳሉ እንጂ የሚወገዱ አይሆንም። የእስር ቤቶችን አለቃዎች መቀየር ሳይሆን እስረኞችን ሁሉ ለቆ እስር ቤቱን መከርቸም ነው የተጠየቀው። ኢህአዴግ ይፍረስ ተባለ እንጂ አገዛዙ ይውደም ተባለ እንጂ ኦህዴድ ስሙን ቀይሮ ኦዴፓ ተብሎ ይስፈርብን ይቀጥልብን ያለ ማንም የለም። የሽግግር መንግስት ህዝባዊ መንግስት ተባለ እንጂ የስርዓቱ አመራር አባል ስልጣን በእጁ አስገብቶ ይግዛን ያለ ማንም የለም። ይግዛን ባዮቹ ደግሞ ሐቁ ሲነገር ህዝብ ልንላቸው አንደፍርም። እርቅና ሰላምን ሲፈልግና በወያኔ ሲሾፍበት አመታት ያሳለፈው ህዝብ ወንጀለኞች ለፍርድ ይቅረቡ፣ ሀገራችንን የዘረፉ በቁጥጥር ስር ገብተው ገንዘባችን ይመለሳል እንጂ ፋሽስቱን መንግስቱም ለአንድም ጥፋት ተጠያቂ አይደለሁም ያለውን ጋብዙልን፣ አዜብን ሹሙልን ብሎ አልጠየቀም። የሀገር አንድነት በዴሞክራሲ ይጠበቃል እንጂ አማርኛ አይን ነገር ሰንደቅ ዓላማ ይወገድ፣ አማራ ይውደም ባዮችን ጽንፈኞች በተለይ በባዕድ አገር ሆነው ሲሰነጠቁ የከረሙ የፖለቲካ ትሎችን አምጡና አስፈሩብን ሲል አልተደመጠም። መሰረታዊ ለውጥ እንጂ የተገና ለውጥን አልጠየቀም። ተጣሞ ያደገን ዛፍ ማን ያቀናዋልና ነው ኢህአዴግ ግን አጠናክር ይቀጥላለው ሲል የሚፎከርብን? የተፈለገው ለውጥ አልተጀመረም። በኦህዴድና በወያኔ መሃል ያለው ግብግብ ተፋፍሞ እዚህ ደርሷል። የህዝብን ትግል መጠቀም ያድርገው የወያኔን መዳከም ተጣቅመው የገማውን አገዛዝ ሽቶ ረሽተው ባልሸሹም ዞራሉ መንገድ ሊጓዙብን ያው ከጫንቃችን ሳይወርዱ ተነስተዋል። ይህን መገንዘብ ለአገር አድን ትግሉ ወሳኝ ነው። አገር አድን ትግሉ ከመቼውም ጊዜ በበለጠ መካሄድ ያለበት አሁን መሆኑ ደግሞ የሚያጠያይቅ አይደለም። በአገራችን ህልውና ላይ ከመቼውም ጊዜ ከፋ አደጋ እያንዣበበ ነው። አገራችንን ለመበዝበዝና ለማዳከምም ሻቢያና አረቦች እድል አግኝተዋል። መጣ የተባለው ለውጥ ደብዛው ጠፍቶ ኢትዮጵያን የማዳከሙ እርምጃ ግን ገሃድ ሆኖ እየታየ ነው። ከፊታችን የተደቀነው ሀቅ ይህ ነው። ሳንጠጣ በቃላት አስክረውን ቤታችንን ሊዘርፉ ተነስተዋል። በጅጅጋና ድሬዳዋ የተቃጠሉት ቄሶችና አብያተ ክርስቲያናት የተጨፈጨፉት ወገኖች ምስክርና ማስጠንቀቂያም ናቸው። አቃጥለው ግደለው በሚል በብሔርና ሃይማኖት ልዩነት ሳቢያ ፍጅትን የሚቀሰቅሱ ወንጀለኞች ደግሞ ተጋብዘው እየተርመሰመሱብን ነው። ነግ ወያኔ ይሻለናል የሚል አማራጭና ድምዳሜ ላይ እንዳይደረስም ያሰጋል። የታሪክ ተመክሮ ደግሞ ይህ ሁኔታ ከተፈጠረ ለሚዋርቁት የማያመች ሊሆን እንደሚችል ያሳየናል። የሀገራችን ትግል በፖለቲካው ዙሪያ ሆኖ ጸረ ወያኔ ሆኖ ኢትዮጵያ ዴሞክራሲ እንዲኖራት ሆኖ ኢትዮጵያዊነትን አጠናክሮ ሲቀጥል በተፈጠረ ጋሬጣ ትግሉን ወደ ብሔር ጥያቄ ጠምዝዞ ኢትዮጵያን ባዶ ቃል በማድረግ ለጠባቦችና ገንጣዮች ለአማራ ገዳዮች መድረኩ ተከፍቶ ሻቢያም በተፈጠረለት ቀዳዳ በመግባት ቡችሎቹንም በማሰማራት ይህ ነው የማይባል ጸረ ኢትዮጵያ ጥቃት ሊያደርሱ ተዘጋጅተዋል። ይህን አለማየት ምን እንደተጠነሰሰ አለመረዳት አገርን በከፍተኛ ደረጃ መጉዳት ነው። የኢሰፓ ርዝራዦችን ለማቀፍ መንግስቱና ሌሎች ወንጀለኞችን መጋበዝ ህዝብን መናቅ መሆኑ አያከራክርም። የሚሊዮን ህዝብ ድምጽና ፍላጎት ያመዝናል ወይስ የጥቂቶች ያውም ውድቅና ደካማ ድጋፍ? አዲሶቹ ሹሞች በተክለሰውነት ሲጠለፉ ምን ይቀድማል ምን ይሻላልን ያጤኑ ሳይሆን በደመ ነፍስ ለስልጣናቸው መቀጠል የሚራወጡ መሆናቸው ሊታይ ይችላል። ይህን በማለታችን የስልጣን አዳናቂዎች እንደሚከፋቸው አተነው አይደለም። ለኛ ግን አልፋ ኦሜጋችን ኢትዮጵያችን በመሆኗ ግድ የለንም። ትግላችን ከግቡ ሳይደርስ ተደናቅፏል። ይህን ያደረጉት አረቦችና አሜሪካን መቃወማችን ተገቢ ነው። ኢትዮጵያዊ ግዳጅ ነው። የፈለግነው ለውጥ ተደናቅፏል። መሬታችን ለባዕድ እየተሰጠ ነው። እነ ወልቃይት አልተመለሱም። ሺዎች በየማጎሪያው ይማቅቃሉ። የህዝብ ንብረት ለባዕዳን ሊሸጥ ተመቻችቷል። በመለስ ዘመን የምናውቃቸው ከሃዲዎች ተሿሚ ሆነዋል። የግፍ ግፍ አርበኞችን አስረው ያሉ ብዙ መቶ ሺህ ህዝብን የፈጀውን የሽብር አውሬ መንግስቱን ወደ አገር ሊያስገቡ እየጣሩ ናቸው። ህዝብን አልናቁም። ህዝብ ራሱንና አገሩን ሊያስከብር የሚችለው መብቱን አውቆ ለዚህም ሲታገል ሲነሳ ነው። ወረራን የሚያቆመውና የሚመልሰውም በኃይል ነው። ሰላም እየተባለ ሱዳኑም ሌላውም መሬታችንን ሲደፍርና ሲዘርፍ ልንፈነድቅ መጠበቅ የለበትም። ባዕዳን ከሀገር ለማስወጣት ደግሞ ሞቃዲሾ፣ ቤሩት ብለን ከሌሎች መማከር ያለብን አይሆንም። የአርበኞቻችን ምሳሌና ታሪክ የኛ ነውና። ዛሬ ለሀገራችን ለውጥ ሳይሆን ተፈታታኝ አደጋ ነው የመጣባት። የኢትዮጵያና የኢትዮጵያዊነት ጸሮች አደጋ እየጣሉብን ነው። የሚያስጨፍር ሳይሆን የሚያሳስብ ነው። ኢትዮጵያ በገዢዎቿ ሆዳምነት ደሃ ሀገር ብትባልም ታሪክ ያላትና የተከበረች አገር ናትና ምንም ቢሆን መሪዎቿን ብለው የተሰየሙት ክብሯን እንዲጠብቁ ሲገመት ተራ ወንጀለኞችና እርኩሶችን እስከ ቤተ መንግስት ጋብዘው ሲተቃቀፉና ሲልከሰከሱ ማየት ያቆስላል። ኢትዮጵያዊ ሁሉ በአዲሱ ሹም ጫማ ስር እንደወደቀው ርካሽ ሰው እንዳልሆነም ሙሉ እምነታችን አሁንም አለና ታዲያስ ትግላችን አገራችን ከመጣባት አደጋ ለማዳን ተፋፈሞ ይቀጥል። ኢትዮጵያዊነትን እናጠናክርና የግንጠላ መንጋዎችን ድባቅ እንምታቸው። ባለቤቱ ያቀለለውን አሞሌ ባለዳ አይቀበልም ነውና አገራችንን ኢትዮጵያዊነታችንን በትግል እናስከብር። ለኢትዮጵያ የሚበጅለው ተለማምጣት ተባብረን እንታገል። ሰራውያኔ ጸረግን ጠላ ትግላችን ይፋፋም። ኢትዮጵያ አቸናፊ ትሆናለች። የቃላት ጋጋታ ከንቱ መፈክሮችና ፉገራ ፖለቲካ ቆራጥ ህዝባዊ ትግሎችን ሁሌም የሚያደናቅፉት ገዢዎች ህይወታቸውን የሚጠብቁት ስልጣናቸውንም የሚያቆዩት አንድም በኃይልና በጭፍጨፋ ሲሆን በሌላ በኩል ደግሞ ለውጥን የተቀበሉ መስለው በማደናገርና በማወናበድ ነው። በዚህም ሆነ በዚያ ግን የአፈና ኃይሎች ባለቤትነታቸውን የሚለቁ አይሆኑም ህዝባዊ ትግሉ እስካላስገደዳቸው ድረስ። ለጨቋኞች ገዥነት መቀጠል አመቺ የሚሆነው ደግሞ ተላላ የሆኑ ዜጎች ሲበረክቱና ታሪካቸውን ማገናዘብ ያቃታቸው ምድርን ሲሞሉ ነው። ነጋ ጠባ ተሸውደው በጭቆና ማጥ ውስጥ ሲገላበጡና ለለቅሶ ሲደረጉ ይኖራሉ። ለ45 ዓመታት ያየነው ነው። ለጨቋኝ ሰለባ መሆን፣ መከራውን ማስቀጠል፣ ዳግም መታገል፣ ደም መገበር፣ ተለወጠ ብለው ሲሸውዱን ማጨብጨብና ዳግም ለቀንበር ጫንቃችንን አመቻችቶ መስጠት። ከ28 ዓመት መራራት ትግል በኋላ የህዝብ ህብረትና ትግል ተጠናክሮ ወያኔ ሊወድም ሲቃረብ አጋሮቹ መዳኛ ቀዳዳ ከፍተውለት አዲስ ሹም አግኝተውለት ሊያድኑት እነሆ ተጋፍጠውናል። ዛሬም ሰለባው ብዙ ነው። መድረካችን አንቆ ስለ ታሪክም አታውሱ ብሎ በቃላት ጋጋታና በቀፎ መፈክሮች በባርነት ሊያስቀጥሉን እየጣሩ ናቸው። ገዢዎች ሁኔታው ሲጠጥርባቸው የህዝብን መፈክር ቀምተው የራሳቸው ያደርጉና ይዘቱን ይቀይሩና አልበው ባዶ ያስቀሩና አደናግረው በስልጣን ሊቀጥሉና ድጋፍንም ሊያገኙ ይሞክራሉ። በደርግ ጊዜም ያየነው ነው። ህዝባዊ መፈክሮችን ቀርቶ መዝሙሮችንም ጨምሮ ነጥቆና ይዘት ትርጉም አልባ አድርጎ ባዶ ቃላትን ሲያስጮህ ቆይቷል። የቀኔ ዘረፋ ዘመናዊ ይዘት በመፈክር ነጠቃ አሁንማ የፖለቲካ እስረኛ ማንነት ነጠቃም ተጀምሯል ሊሰየም የሚችል ነው መሬት ለራሹ ዴሞክራሲ ለሰፊው ህዝብ ወዘተ ሁሉንም መፈክር ድርጉ አስተጋብቶ ይዘት አልባ አድርጎ ግን ቀጥሏል ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ሲባልም ጊዜያዊ ወታደራዊ መንግስት መፈክርን አስቀድሞ ባንዳ ምሁራንም የተደራጀ ነቃ የታጠቀ ምናምንቴ የሚል ተጻራሪ መፈክር እንዲያስተጋቡ አድርጎ ወታደራዊ ኃይል ለአብዮቱ ሞግዚት ካልሆነ አገራችን ትከፋፈላለች አብዮቱም ይነጠቃል ብሎ አስፈራርቶ ወታደራዊ አምባገነንነትን 17 ዓመታት አስፍኖብን የጨረሰውን የወገን ቁጥር ዛሬ ከሃዲዎች ሊያረሳሱ ቢሞክሩም ህዝብ የሚያስታውሰው ነው ለአውሬው ደርግ ያጨበጨቡ ጊዜ ይሰጠው ጠንካራ ኃይል ያሻል ያሉ ህዝብ ይከፋፈልና አብዮት ይጎዳል ያሉና ባለማወቅ ያናገዛዝ ያቆዩብን ከስህተታቸው መማራቸው አጠራጣሪ ነው ዛሬም የሽግግር መንግስት ምስረታ አይነሳ ከሰማይ የተላከ ኮሎኔል ስርየት ያመጣልናል እርቅ ፍቅር ዝባዝንኬ ያሰሙ ህዝቡ ተከፋፍሏልና ጠንካራ መንግስት ሞግዚት ጠባቂ ያሻዋል በሚል ወያኔያዊው አገዛዝን ሊያስቀጥሉ የሚሹ እንዳሉ እያየን ነው ያላየነው ይመስል በአገዛዙ ስር ምርጫን ጠብቁም እያሉን ነው ወያኔ ይወገድን ሰርዘው የተጠገነ ወያኔ በስሙ ሆነ በሌላ ይቀጥል ዘንድ ይሻሉ የወያኔ ደጋፊዎችም ተገዢ አገዛዝ መቀጠሉን ስለሚፈልጉ የህዝቡ ሉዓላዊነት የህዝብ መንግስት መቋቋሙ ሞታቸው ነውና የሽግግርን ሂደት መቃወም ዋና ስራቸውና ተልእኳቸው ሆኖ ይገኛል። እርቅ፣ ፍቅር፣ ሰላም የዚህን ከይሲ ግብና ለማሸፋፍኖ በስራ ለማዋል ይረዳሉ የተባሉ ቃላት ናቸው። የፍቅር መፈክር ባዶ ነው። ሀገር እንደ ኮሾ ጣቃም የምትቀደድ የምትበታተንም አይደለችም። አጉል ማስፈራሪያው እጅጅ ሊለድ ይገባል። አገርን ማዳን የሚቻለው በጠላት ላይ የከረረ ጥላቻን ይዞ አምሮ በመታገል ብቻ ነው። ወያኔ አሁንም ቢሆን በሰላም አይወገድምና አጉል ፍቅር ሰባኪዎች ትግላችንንም ህዝባችንንም አስጠቅተው ራሳቸውም የሚተኑ መሆናቸውን ለመናገር ነብይነትን አይጠይቅብንም። አርበኞች ሙሶሎኒን ግራዚያንን አፍቀረው ቢያቅፉና ቀለበት ቢያደርጉላቸው ኖሮ ኢትዮጵያ አትኖርም ነበር። የሽግግር መንግስት አልን እንጂ ስዩመ መለኮት የግለሰብ መንግስት አላልንም። ህዝብ የዴሞክራሲ ተጠቃሚና ባለቤት ይሁን ራሱን ያስተዳድር ተባለ እንጂ የበላይ ጠባቂ ሰምለት ያለ የለም። የኢትዮጵያ ሉዓላዊነት ይጠበቅ ይረጋገጥ ተባለ እንጂ ለጠላቶቿ ክፍት ሆና በስመ እርቅና ሰላም ትቦጥቦጥ ትዘረፍ ትበጥበጥም ያለ የለም። ደጋግመን ሃይማኖት ሌላ ፖለቲካ ሌላ ብለናል። የሀገራችንን ብቻ ሳይሆን የሀገራችንን ሆነ ዓለም አቀፉን ሁኔታ ያወቅንና እያወቅንም ያለን በመሆናችን ነው። በፖለቲካ ዝርዝር ኪስ አይቀድም ብለንም ብዙ ጊዜ አሳስበናል። ለምንስ አዲሱ ሹም የሽግግር መንግስት ሂደት ሁሉን አገር ወዳድና ዴሞክራሲያዊ ኃይሎች ያቀፈ የሚለውን መከተል መደገፍ ሳይሆን ማንሳት እንኳን ቃተው? ግልጽ እንደሆነው አሜሪካ በአፍሪካ ቀንድ ያላት ፖለቲካ በኢትዮጵያ ዴሞክራሲ መስፈኑን አጥብቆ ይቃወማል። አምባገነናዊ ግን በአፍቅሮ አሜሪካ የነሆለለ መንግስት ነው የምትመኝልን ልታቆምም እየጣረች ያለችው ይህንኑ ነው። የገዢ ምርጫዋም ይህን የሚከተል ነው። ነፃ የኢትዮጵያ ዴሞክራሲያዊ መንግስት ከተመሰረተ የኢትዮጵያንና የህዝቦቿን ጥቅም ያስቀድማል እንጂ የአሜሪካን እዝ ተገዢ አይሆንም። ሉሙምባን ገድላ ሞቡቱን ለስልጣን ያበቃችው ንክሩማህን አስገልብጣ ቡችላ መንግስት ያቆመችው አለንዴን በቺሊ ገልብጣ ፋሺስቱ ፒኖሼን በስልጣን ያስቀመጠችው የነ መንግስቱና ገርማሜን መፈንቅል ያከሸፈችው ወያኔን ለስልጣን ያበቃችው ሻዕቢያን ደግፋ ለግንጠላ ያበቃችው የግብጽን ህዝብ ትግል አደናቅፋ ወታደራዊ አምባገነን አልሲሲን የሰየመችው ኢራቅና ሊቢያን ያፈራረሰችው ወዘተ አሜሪካ መጋዣዋን እንጂ ነፃ መንግስት እንዲኖረን አትፈልገም። ጋሬጣ ነበረች፣ አሁንም በዚሁ በሶባት ቀጥላለች። ያገራችንና ያከባቢ ሁኔታ ሲገመገም ይህን ዓለም አቀፋዊ ይዘት ችላ ማለቱ የትም እንደማያደርስ ማወቅ ይገባል። የሻቢያና አዲሱ ሹም ሸብረብም ወደ ኋላ ላይ ሰፋ አድርገን እንደምንተቸው ከዚሁ ከአሜሪካና አረቦች ፍላጎት የራቀ እንዳልሆነ ግልጽ ሆኖ ይገኛል። ለዚህም ነው ለሴራቸው ክፍትና ግል ሆነን መገኘት ሳይሆን ተንኮላቸውን ባጭሩ ለመግጨት መጣሩ ለሀገር ይጠቅማል የምንለው። የአጓጉል ፍቅር ሰበካው አገርን ያሳጣል። ግለሰቦች ፍቅር ይኑራችሁ፣ ህዝብ መሃል ፍቅር ይስፈን ብሎ መስበክ ቢገባንም ከጠላት ጋር ተፋቀሩ ግን የባንዳነትና የአገር ሻጮች መፈክር መሆኑን እኛ አንስተውም። ህዝባችንን ከፈጁት አውሬዎች ጋርም ፍቅር ሰበካው እንዲሁ አያዋጣም። በፍቅርና እርቅ ሽፋን ወንጀለኞችን ከሚገባቸው ፍርድና ቅጣት ማሸሽ፣ አምባሳደር መሾም፣ ለምህረት ህግ ማዘጋጀት፣ ያውም ሁሉም የፖለቲካ እስረኞች ገና ሳይፈቱ ፍቅር ሳይሆን በህዝብ ቁስል ላይ ጨው መነስነስ ነው። ፍትህን እንደገና በአፍጢሟ መድፋት ነው። ክህደትና ጸያፍ ብልግናም በህዝብ ደምና ስቃይ ላይ ማላገጥ ነው ብንልም ተገቢና ትክክል ነው። መፈክሮቻችን ህዝባዊ ናቸው። በመሰረቱ ትግል ከጀመርን ጊዜ ጀምሮ በሰው በላዎችና አምባገነኖች እየተደናቀፈ ቢሆንም ህዝባዊ መንግስት ያልነው ዛሬም የትግላችን ምሰሶ ነው። ዋና ጥያቄያችን ህዝባዊ መንግስትና ዴሞክራሲ ምን መሆናቸውን አሁንም መረዳት የተሳናቸው ክፍሎች የግለሰብ አገዛዝን ዴሞክራሲ፣ የተወገዘ ቡድንን ቀጣይና ሸዋጅ አገዛዝ ህዝባዊ ሊሉ ቢቀጡ በዚህ መስክ መሐይምነታቸውን ወይም ጸረ ህዝብ አቋማቸውን ያጋልጣሉ እንጂ ትግላችንን ሊያስቆሙ የሚችሉ አይደሉም። ትግላችን ከግቡ እንዳይደርስ ማደናቀፊያ በወያኔና በአሜሪካ ተጠንቶ ተዘርግቷል። ጋሬጣውን እናነሳለን እንጂ እንደ ህዝብ ተሸውደን ተደናግረን ጭቆናን ሂደቱ ለውጥና ዴሞክራሲ ሳይሆን አምባገነንነት ለመሆኑ መጨረሻው ምንም ጥርጥር የለምና ዳግም ልናቅፍ ዝግጁ ሆነን መገኘት የለብንም። ወያኔ ይወገድ፣ ሁሉን አቀፍ የሽግግር መንግስት ምስረታ ዓለምንም ወለም ዘለም እውን ይሁን፣ ህዝባዊ መንግስት በብዙሃኑ ፈቃድና ውሳኔ ይመስረት። ይህ ነው ዓመታት ያስቆጠረ የህዝብ ፍላጎት ጥያቄና መፈክር። እርቅም ይቅርታ መጠየቅም ንስሐ ማስቀደም አለበት። በደፈናው ይቅር ለእግዚአብሔር ሊኖር የማይችለው የፈሰሰው ደም ስለማይፈቅድ ነው። በደሉ ያልደረሰበት ይህ ባይገባው ምክንያት አለው። ታግሎ የከፈለው መከራ የለውምና ከወንጀለኞቹ የተጣመረ ነበርና ህሊና ቢስ ባንዳ ነውና ከዚህ በለሰለሰ የሚቀርብ አይደለም። የሰማት ደም ፍትህ እያለ ይጮሃልና በዝምታ በግለሰብ የፋራ ሰበካና ሸንካላ ውሳኔ ልናልፈው የምንችል አይደለም። ታሪክን አንረሳም፣ ዳግም እንዳንረግጥ፣ ዳግም እንዳንሳሳት። ከዚህ አንጻር ነው ይህ ከሻቢያው አምባገነን ጋር እርቅ የሚባለውን ቧልትና በከተሜው ቋንቋ ፉገራ የምንመለከተው። በሰሞኑ የታየውን የሻቢያን መሪ የማንቆለጳጳስ አሰቃቂና አሳፋሪ ዘመቻ የተለያዩ አቋሞች እንዲጸባረቁ አድርጓል። የፉገራ ፖለቲካም አይነታ ነጸብራቅ መሆኑ ለብዙዎች አልተሰወረም። ሂደቱ ሻቢያ እንደገና ያኔ ከመለስ ገጥሞ ያደርግ እንደነበረው ኢትዮጵያን ሊበዘብዝ አድብቶ መነሳቱንና በተቻለው መጠን ሁሉ ደፋቀና ጎንበስና ትሁት መስሎ ኢትዮጵያን ሊቦጭቅ መወሰኑን የሚያሳይ ነው። ፉጋራው ኢሳይያስ አንድ ህዝብነን ሁለት አይደለንም ሲል ከሰላሳ ዓመት በላይ ልዩ ህዝቦችነን አማራ ኢትዮጵያ ቀኝ ገዝቶናል እኛ ፓስታ በሊታ ስልጡን ህዝብነን አማራ ኢትዮጵያኖች ኋላቀር ህዝቦች ናቸው ነጻነት ሀርነት ነው ግባችን ብሎ አገር ፍቅር ያሉትን ኢትዮጵያ ያሉትን አሳዶ ፈሽቶ በረጅም ጦርነት ስንቱን አስጨርሶ ግልብጥ ብሎ አንድ ህዝብነን ይህን የተቃረኑ የተሳሳቱ ናቸው ብሎ ሐቁን የተናገሩትን ሁሉ አይኑን ሳያሽ አወገዘ። ፉገራ ይሏል ይህ ነው። በእብሪቱ የታወቀውና ለስንቱ ጓደኞቹ ሳይቀር ህይወት መጥፋት ምክንያት የሆነው ጠባብነቱና ማን አለብኝነቱ የጠፋ ይመስል አዲሱ ሹም መሪያችን ይሁንልን ብሎ አግላገጠ። መረዳት ያቃታቸው ተገረሙ። ሻቢያው በአዲሱ ሹም ልመራ አለ ተደመረ ብለውም ፈነደቁ። ተፎገሩ የሚባል ቃል አለ ካለ ይህ ቦታው ነው። ሌላው ምሳሌ ደግሞ አማርኛ ሊናገር መነሳቱ ነው። ኢሳይያስ በቂ አማርኛ የሚናገር በአዲስ አበባ ዩኒቨርሲቲ የተማረ ሆኖ ሳለ ቀደም አማርኛ የማይናገረው የጠላት ቋንቋ ነው በሚል መሆኑን የሚያውቁ ሁሉ ያውቃሉ። በያዘውና በተጠቀመበት የማወናበድ ወይም የማደናገር ዘመቻ ግን አማርኛ መናገሩ ከአዲሱ ሹም ጋር መሳቅ መጫወቱ መተቃቀፉ ወዘተ ሁሉ የጅሎቹን ፎግራቸው እርድ ሙሉ አካል ነው። ፍቅር እርቅ በሚል መሰረትና ይዘት ያጣ መፈክር መደርደርን የተያያዙትን ሆነ የሻቢያን ባንዲራ ማውለብለቡ ቀና የመሰላቸው ክፍሎች ሁሉ አምባገነኑ በበቂ ተጫውቶባቸዋል ቢባል ማጋነን አይሆንም። መለስም በመጀመሪያው ሰሞን ኢትዮጵያዊና ህዝባዊ መስሎ ስንቱን እንዳደናገረ አንረሳም። ሰው በላውም ኮሎኔል ዝምብም አልገድል ብሎ እየተቅለሰለሰ ስንቱን ነድቶታል። በቂ ተመክሮ ነበረን ግን መጃጃሉን የመረጠው ክፍል ሁሌም አገራችንን እያስጠቃ ያስቆሰለናል። ነፍሰ ገዳዩን ኢሱ እያለ ሲለማመጥ ማየቱም ያመናል። የሀገራችን ጥቅምና ክብር አልተጠበቀምና ሰማዕትን ይቅርታ መጠየቅ የምንገደድበትም ሆኗል። ለመሆኑ ኢሳይያስ አፈወርቅ ማን ነው? ከመቼውስ ማንነቱ ተረሳ? ታሪክን ዘንግተው ስህተታቸውን ሊደግሙ የተነሱ ክፍሎች ፍቅር ይቅርታ ገለመሌ እያሉ ለአንድነት የተሰዉትን ብዙ ሺዎችን በሻቢያ የተረሸኑ ወጣቶችን መንካተ ብለው የተገደሉ እነ አፈወርቅ ዮሐንስ ብጻይ ጎይቶም ወዘተ የኢትዮጵያ ተማሪዎች እንቅስቃሴ አባላትን በሻቢያ ታድነው የተገደሉትን የሀገር ፍቅር ማህበር አርበኛ አዛውንት አባላትን ሻቢያ ወያኔን መስርቶ ረድቶና አጠናክሮ በኢትዮጵያ ላይ መልቀቁን ረስተው ኢትዮጵያን ሊያወድምና ግንጠላን እውን ለማድረግ በአረቦችና ምዕራባውያን እርዳታ ጎጂ ጦርነት በኢትዮጵያ ላይ መክፈቱን አማራውን ጠላት ብሎ መጨረሱን ሲገነጠልም ኢትዮጵያውያንን ንብረታቸውን ቀምቶ ማፈናቀሉን ጠባቦችን ማጠናከሩን ወያኔን እጅ ይዞ ለቤተ መንግስት ማብቃቱን ኢትዮጵያ 100 ዓመት ያልሞላት ህዝብ በቀኝ ተገዥነት የሚኖርባት አገር ብሎ ሰይሞ ለውድመቷ ሲጥር መክረሙን እረስተው የዚህ ሁሉ ጸረ ኢትዮጵያ ድርጊት አባወራንና የሻቢያን መሪ ግለሰብ የጀግና የወዳጅ አቀባበል ያደረጉለት ሁሉ በእናት አገራችን ላይ በደል ፈጽመዋል ቢባል ቢያንስ ነው። ከኢሳይያስ ጎን በጭሎነትና ዝቅተኝነት ስሜት ሲቧርቅ የነበረውም አዲሱ ሹም አሳፍሮናል እንጂ አላኮራንም። ሐቁ ይህ መሆኑን እንተው ብንል እንኳ ይህን የሀገር ጠላት ማስተናገድና አገራችንን ለወንጀሉ ለመክፈት ለማመቻቸት መነሳት ምን ጥቅም ይሰጣል? ማን ነው ተጠቃሚ? ሻቢያ ወይስ ኢትዮጵያ ብለን ከከበሮ ምትርቀን ብናጤን መልሱ ግልጽ ነው። በባድሜና ባዲሮብ የወደቁትን ወገኖች መርሳት ብቻ ሳይሆን ደማችን የፈሰሰለትን መሬት በነጻ የሚያገኘው ሻቢያ ተጠቅሟል። የ100 ሚሊዮን በላይ ህዝብ ገበያ
ለከሰረው ሻቢያ ክፍቶኖለታል። አዲሱ ሹምና በዙሪያው ያሉት ካሳ ሊጠይቁ ቀርቶ ለጦርነት ሁሉ ከኢትዮጵያ ካሳ ፈላጊውን ሻቢያን ሊከፍሉ ተስማምተዋል። በሁሉም ፈርጅና መስኳናው ተጠቃሚ ሻቢያ ነው። በኤርትራ የጦር ሰፈሮችን ሊከፍትላቀደው አሜሪካ የተደረገው ስምምነት ያዋጣዋል። አሰብን የምትቆጣጠረውና ወደቡን አስፍታ ኢትዮጵያን አስከፍላ ንግዳችንን ልትቆጣጠር ለተዘጋጀችው ለአረብ ኤሚሬትስ ደግሞ ያስረሽ ምቹ ጊዜ መጥቶላታል። እስራኤል የቀይ ባህር ባረቦች ቁጥጥር ስር አይዋል ባይናትና ሻቢያ እንደ መንግስት ተደራድሮ መቀጠሉን ደጋፊናትና ከስምምነቱ ተጠቃሚናት። የሻቢያ ተጻራሪዎች በአብዛኛው እስላሞች በመሆናቸው ለድል አለመብቃታቸው ለእስራኤል ይበጃታል። ለዚህ ሁሉ ኢትዮጵያ ጣላቷና ጨብጨባ ከመስተናገዷ ውጭ ምን ጥቅም ታገኛለች? አሳቢሉን አንዳንዶቹ ኢትዮጵያ አሰብን በመተዋ ሻቢያ ተጎድቶ ሲማቀቅ ነበር። ለአረብ ኤሚሬትስም በ500 ሚሊዮን ዶላር በአመት ሂሳብ ሽጦ እንዳለ የምናቀው ነው። የአሰብ አስተዳዳሪ ኤሚሬትስ እንጂ ሻቢያ አይደለም። የዱባይ የወደብ ባለስልጣን ደግሞ በዝባዥ ሆኖ በጅቡቲ የፈጠረውን ችግርና ቀውስ እናውቃለን። በአሰብ መጠቀም የሚል ምርጫ ከተወሰደ ክፍያው የሚበጅ ካለመሆኑ ባሻገር ንግዳችን፣ ሸቀጣችን፣ ገቢ ወጫችን በአረብ አገር ቁጥጥር ስር ይገባል ማለት ነው። ወንድም ህዝብ ነው ብንልም የሀገራችን ወጣቶች ስራ አጥቶ ነው በሚሰቃዩበት የኤርትራ ስራ አጥቶች ኢትዮጵያን እንዲያጥለቀልቁ አንሻም። ሻቢያ ባለገንዘብ ነውና በሁሉም መስክ ገንዘቡን ተጠቅሞ በዝባሽ ሊሆንብን እንደሚችልም ሳይታለም የተፈታ ጉዳይ ነው። ገዢዎቻችን እና አዲሱ ሹመያኔዎችና ሻቢያ እንደሚሆኑም ግልጽ ነው። ቀጣይ ምጻትና መከራ። በኤርትራና ኢትዮጵያ መሃል ድንበር የለም ብሎ ለድንበር መለየት ለአመታት ደም ያፈሰሰው ጮሌና ወንጀለኛ ሲፈግረን ይህን ቅጥፈት እንደ ሾርባ ላፍ ያደረጉ መኖራቸው መቼም አሳፋሪ ነው። የሻቢያ ትኩረት በኢትዮጵያ መረብና ድሩን መመስረት፣ ማስፋፋት፣ ማጠናከር በመሆኑ የድንበሩ ጉዳይ ዘግየት ብሎ ቢነሳም ብዙ የሚጨንቀው አይደለም። ዋናው እንደ ቀድሞው መተከል ነው። ዋናው በሁሉም መስክ የዝርፊያና ብዝበዛ መዋቅሮን ማስፈን፣ ማስፋፋት ነው። በሐሰት ብር የጎጃም ጤፍ የሀገራችንን ዛፍ መጓጓዙን አረሳንም። ዝርፊያው ተጠናክሮ የሚካሄድ መሆኑን ደግሞ መገመት የሚያቅተን አይደለም። አዲሱ ሹም የነገሮች አመቻች እንጂ የሀገራችንን ጥቅም አስጠብቆ የሚገኝ አለመሆኑ ከወዲሁ የሚታይ በመሆኑ መጨረሻው ያው የወያኔና ሻቢያ ጥምረት አገዛዝ ይሆናል ብንል ሊፈረድብን አይችልም። ለሻቢያ ዘር ከልጓም ይጠቅሳል ነውና ውሎ አድሮ ከወያኔዎች ተቀንሰውም ቢሆን ማበሩን ቅድሚያ መስጠቱ ሊጠበቅ የሚገባው ነው። ሻቢያ የስንቱ ደም ያፈሰሰለት የኤርትራ ብሔረተኝነትና ግንጠላ ከመቀጽበት የሚጠፋ የሚተና አይደለም። አሜሪካና አረቦች ያመጡት ዛሬ የምናየው ሰርግና ምላሽ ምንም ቢሆን ምን ለኢትዮጵያ የሚበጅና የሚጠቅም አይደለም። ይህን አቃስረግተን በማቅረባችን ማድረጉ ደግሞ የኢትዮጵያዊነት ግዳጃችን ነውና አገር ለጥፋት ስትዳረግ በዝምታ ማለፍ የለመደብን አይደለምና አንዳንዶች የህዝብ እርቅና ስምረትን ትቃወማላችሁ እንደሚሉን እናውቃለን። ግን ስህተቱ የራሳቸው ነው። ሻቢያ ባደረሰብን ይህ ነው የማይባል ጉዳት ቂም ብንይዝ ይገባናል እንጂ የምንወቀስበት እንዳይደለ ታሪክ ይመሰክራል። ይኸው የሐቅ ታሪክ ደግሞ የኤርትራ ትግል በሰላማዊና ዴሞክራሲያዊ መንገድ ይፈታ ብለን መታገላችንን ይመዘግባል። ታሪክን የሚበርዙና በሐሰት ቅኝት የሚያቀርቡ መሰሪዎች ለሻቢያ የመገንጠልን ትምህርት የሰጠ ብለው ቢቀጥፉም የኤርትራ ችግር የተፈጠረው በዘመነ ኃይለ ሥላሴ ሆኖ ግንጠላው ደግሞ የተወሰነው የተጠናቀቀው በወያኔ በመለስ ጊዜ ነው። ቢሆንም ሻቢያ ከወያኔም ከባዕዳንም ጋር ተቀናጅቶ የአፓን የአማራትም ክህተኛ ብሎ አውግዞ ለዓመታት እንደታገለውና እንዳጠቃው ታሪክ ይመሰክራል። የናዲሱ ሹም ፍቅርና እርቆች የሚመለከቱን ባይሆኑ መጠበቅ ያለበት ነው። አዲሱ ሹም ለሻቢያ ጎንበስ ቢል ያለቃው የመለስ አለቆች ስለነበሩ አይፈረድበትም። በስግደቱ ግን ኢትዮጵያና ህዝቧ እንዲሳተፉ ግብዣውን መቼም የማንቀበለው መሆኑ ግልጽ ነው። በአስመራና በአዲስ አበባ የታየውን የባዕዳን ሳይቀር تشربو يقرب تئينتو ينفجر انجي يرك هيدت ايدلم اركما بكلميا سهتت معملن نسها مشاتن يكرتا متيقن يغديلال شعبيا تبدل كوباينو اهونم يا درسون بدل ليامن قنطاتم ايفلغم اديسو شومم يميطيقاچو ايدلم حزبوج بسلام بغربتنا منوراچو طرو نو بيبالم يشابيا اقدو ጥላቻውን በልቡ ቋጥሮ ጥላት የሚላተን አገር ይበልጥኑ ማድማትና ማሽመድመድ ነው። ተቃዋሚዎቹ ከኢትዮጵያ ሲባረሩ ይተከማል። ሰላም ተመሰረተ በሚልም በአዳኑ በተዘጋጁት መሰረት ሊያናፉለት ያወገዙት ሁሉ እንታይ ጉዱ ማለታቸው አይቀርም። ከተወረወረበት የፖለቲካ ምድረበዳ ይወጣል። ሻቢያ ይተከማል በላያችን ላይ ይተነክራል። አዲሱ ሹምና ጓደኞቹ የአሜሪካና የአረብን እዝ ተቀብለው አገራችንን ለከፋ አደጋ አጋልጠዋል። ከመቼውም ጊዜ በከረረ ሁኔታ የህዝብ ክፍፍልና ግጭት ሰፍኗል። ይህንንና ሌሎች ችግሮችን ሳይፈታ አዲሱ ሹም ሮጦ ከሻቢያ ያደረገው ስምምነት አላስፈላጊም ጊዜውን ያልጠበቀና ህዝብን ያላማከረ ነው። ለባድመ የተሰዋው ህዝባችን ማንንም ከቁም ነገር ቆጥሮ ጣላትህን ልንጋብዝና ልንሰግድለት ነውና ምን ትላለህ የሚለው አልተገኘም። የሽግግር ሳይሆን የሽርሽር አገዛዝ ሊሆን የተነሳው ይህ ያዲሱ ሹም ቡድን ህዝብን ያገሩ ባለቤትን ማማከረን እርመ ብሎ ይገኛል። በአሜሪካም ደጋፊዎችና አዳናቂዎችን ሰብስቦ ሊፎግር ተዘጋጅቷል። ምን ሊፈይድ ለስብሰባዎቹ ቤቱን እንዲሞሉ የሻቢያ ደጋፊዎች እዝ ተሰጥቷቸዋል። ጥያቄዎች በነጻ እንዳይቀርቡለት አስቀድሞ ተመዝግቦ ተመርጦ የሚልውሳኔም በኤምባሲው ተላልፏል። እንዲሃርጎም ውይይትና ክርክር የለ። ተፈግረናል። ግን አሁንም ሁኔታውን ለማክሸፍ ጊዜ አለ። የወያኔና የሻቢያ መሪዎች በህዝብ ፍጅት ወንጀል ሰፊ ክስ ሊቀርብባቸው የሚገባ እንጂ እንደ ጀግናና ሌላም ሞቅ ያለ አቀባበልና ያያዝ ሊያገኙ የሚገባቸው አይደሉም። ይህ ቂም መስሏቸው ፍቅርና እርቅን የሚሰብኩ ለሀገራችን ጥቅምና ለህዝባችን ደም መታበስ የቆሙ አይደሉም። አካፋና ካፋ በለው ተብሏል። ባንዳና ካሪንም ጣላተንም በስሙ መጥራቱና በዚያው መንገድ መያዙ ተገቢ ነው። አንፈገርላቸው። ጸረወያኔ ትግላችን ተፋፍሞ ይቀጥል። ባደጋ ላይ ያለው አንድነታችንን እንጠብቅ።
ፍልሶስት መድበስበስና መዘንጋት የሌለባቸው ሀቆች ገዢዎች ወይም በላያችን ሊሰየሙ የቋመጡ ኃይሎች የሰማይና የመሬት የዴሞክራሲና የመብት የብልጽግና ሙሉ ባለቤት ተሆናላችሁ በሚል ቃል መግባት በተስፋ መደለል ማዘናጋትና ስልጣናቸው ማደላደል ልምዳቸውና ከነሱም ሁሌም መጠበቅ ያለበት ነው። በተለይም የቀውጢ ጊዜ ሲመጣ ህዝብ የሚፈልገውን በጃዙርም ሆነ በቀጥታ ረግጠው ህዝብ መስማት የሚፈልገውን ያሰሙና ባለፈው ላይ ያለውን ጥላቻ በመጠቀም ወደ sultaan የሚመጡና በsultaanም የሚቆዩ እንዳሉ ያየነው ነው። በራሳችን ተመክሮ ዛሬ ከወዲሁ የታሪክ ቅልበሳ ተጀምሮ በህዝብ ደም የመጣውን ውጤት የወያኔ መዋከብና መዳከም ለግለሰብ ሊሰጥ ሲሞከር ያየነው። ታሪክም ተረስቶ የሀገራችን ጣላት የክብር አቀባበል ተደርጎለት ሊይዛት ሊጫወትባት ሞክሮ በህዝብ ትግል የከሸፈበትን በእርቅና ፍቅር ስም ተለግሶ ሀገራችንን ሊያጠፋ ሁለተኛ እድል አግኝቷል። ማን ታግሎ ደምቶ ወያኔን አዳከመ? ሰፊው የኢትዮጵያ ህዝብ ማን መከራና ስቃይን ተቀበለ? ጭቁኑ የኢትዮጵያ ህዝብ። ማን የወያኔ አካል ሆኖ 28 ዓመት በወያኔ ወንጀል ተካፋይ በመሆን ህዝብን ተባብሮ አቆሰለ? አዲሱ ሹምና ጓደኞቹ። በግለሰቡ ላይ ጥርጣሬና የእምነት ማጣት ቢከሰት የሚጠበቅና አግባብ ያለውም ነው። የ28 ዓመት የወያኔ ዘረኛና የግፍ አገዛዝ አካል ሆኖ ለሰራ ሰው ከመቅጽበት አመኔታን ድጋፍን መስጠት ከስህተትም በላይ አገርን የሚጎዳ ጥፋት ነው። ዘረኞቹ ማን ቢወልድ ማ በሚለው መርሃቸው እና ፖለቲካቸው መሰረት ኢትዮጵያና ህዝቧ ላይ ያደረሱትን ከፍተኛ ጉዳት ዜጎች ያውቃሉ። ዛሬ የህዝብን መሰረታዊ ፍላጎቶች በውብ ቃላት ወደ ጎን ወርውረው የጭቆናውን ጊዜ በአዲስ መልክ ሊቀጥሉብን፣ ሊሰየሙብን፣ አምባገነን ሊሆኑብን ራሳቸውን አጭተውና በትንግርትም አጅበው ሲመጡ ማን ቢወልድ ማ ብንላቸው ተገቢ ነው? ማናቸው ለመሆኑ ድንገት አዳኝ ስርየት አምጪ የህዝብ አለኝታ ሆነው ራሳቸውን ያቀረቡ? ማናቸው ስንት ደም የፈሰሰበትን መሬት ለጠላቶች የሚሰጡ? ማናቸው ለባዕድ አድረውና ለስልጣናቸው ቆመው የህዝብን የሽግግር መንግስት ፍላጎት ተጻረው የተገኙ? ማናቸው አሁንም ንጹህ ህዝብን በማጎሪያ ቆይተውና አንፈታም ብለው ያሉ? ማናቸው አሁንም በጭቁኑ ህዝብ ላይ ዘረኛ መርዛቸውን መርጨት የቀጠሉ? ለነዚህ መሰረታዊ ጥያቄዎች በስሜትና ጫጫታ ያልተደናገረ መልስ መስጠት የኢትዮጵያዊ ግዳጃችን ሆኖ ይገኛል። አገራችንን ግን ለጥቅም አሳልፈን ከሰጠን ይህ የተድበስብሶና ተደናግሮ የሚታለፍ ጉዳይ ሆኖ የጭቆና አካል ሆኖ ለ28 ዓመት የቆየን ማወደስ ማመስገን በተክለ ሰውነት ማጀብና በከንቱ መንጫጫት እጣ ክፍላችን ሆኖ አገራችን ኢትዮጵያ አይናችንን ከፍተን እያየን እየተነገረን ለጥፋትና ለባዕዳን ጠላቶቿም ሳይቀር አሳልፈን የምንሰጥ ይሆናል። የኢትዮጵያ ህዝብ የፈለገውና ደሙንም አፍሶ የጠየቀው አንዱ ዘረኛ በሌላ ዘረኛ እንዲተካ፣ አንዱ አምባገነን ቡድን በሌላ አምባገነንነት ፍላጎት ባለው ግለሰብ እንዲተካ ሳይሆን የፈለገው ዴሞክራሲን እንጂ እኔ ያውቅልሃለሁ ባይ ዘመናዊ መንግስቱና መለስን ሳይሆን አንድ ወሳኝ አዛዥ ቡድን ሳይሆን በአገራችን ውስብስብ ጉዳዮች ላይ ሁሉም አገር ወዳድ ኃይሎች መክረውና ተነጋግረው መፍትሄ እንዲሹና የሽግግር መንግስት በገቢር እንዲታየም ነው። ያፓ ለምን ድጋፍ አይሰጥም ይሉናል ብዙዎች። አቋማችንን የመያዝ መብታችንንም ተጋፍተው ሊያወግዙንም ይዳዳቸዋል። አዲሱን ሹም የተቸው ውግዝ ከመዲያብሎስ ብለው ሊያግዱንም ሲሞክሩ አይተናል። የከረምንበት ሁኔታ በመሆኑ ሊያፍነን አልቻለም። መንግስቱና መለስን በጭፍኑ ደግፈው ሲንጫጩ ጫጫታውን ብንደባለቅ ኖሮ ህዝብና አገርን በጎዳን ነበር። ለረሃብና ለሀገር የማይበጅን ሁኔታ ከንጭጩ የማወቅ ችሎታ አለንና አንቀበልም ማለት ሙሉ መብታችን ሆኖም ቆይቷል። ለስልጣን ፍርፋሪም ሰበርሰካ ከያፓ ጎራ ቦታ ያጣ በመሆኑ በሆዳችን ተገዝተን ያለፈው ያገደመው አፈጮሌ በፉገራ ፖለቲካው የሚጫወትብን አልሆንም አንሆንም። ሐቁ ይነገር ከተባለም እንደ ከሃዲዎችና ማፈሪያ አንጃዎች የታሰሩና የተሰቃዩ ጓዶቻችንን ረስተንና ሳናስፈታ እስር ቤቶች ባዶ ሳይቀሩ ወደ ገዢዎች ጫማ ስር ለመውደቅ መቼም አይዳዳንም። ከህሊናችን፣ ከእምነታችን፣ ከቃል ኪዳናችን ለህዝብ ከገባነው ቃል ጋር ተጣልተን ታሪካችንን አናቆሽሽም፣ ውርደትን አናስተናግድም። ይህ መነሻችን መንደርደሪያችን በመሆኑ በተጀመረው የኢትዮጵያ አዲስ ቅርጫ እንኳን ለሽንፈላ ለሽንጥም አንሰለፍም ማለታችንም ነው። የሽግግር መንግስት የምንለው ሁሉም ኃይል ክፍል በደል የደረሰበት ህዝብ ሁሉ በጋራ ለአንዴም ለሁሌም ሀገር አድን መፍትሄን ሊያመጣ የሚችለው በውይይትና በስምምነት በጋራ ጥረትና ስምምነት ብቻ በመሆኑ ነው። በአምባገነኖች ውሳኔና ፍላጎትማ ስንገዛ ዘመን አለፈ። ዛሬ ለራሳችን ችግር መፍትሄ አንድ ግለሰብ ሳይሆን ራሳችን በጋራ ለመወሰን ተነስተናል። 28 ዓመት ወይኖ ከከረመ ከማንም ግለሰብ በተሻለ ደግሞ ህዝብ ለሀገሩ ሊያውቅና ሊወስን እንደሚችል ባለመብትም እንደሆነ ግልጽ ነው። የዘንድሮ ልሂቅ በሉን ባዮች ደግሞ ችሎታቸውና የተራቀቁበት መጎንበስና ለነፍጥ መስገድን በመሆኑ የሀገራችንን እጣ ፈንታ አምነንና አሳልፈን የምንሰጣቸው ሊሆኑ አይችሉም አይሆኑም። መደመር የሚሉት ፈሊጥ መፈገርና መገዛት መሆኑ አከራካሪ አይደለም። ከጊንጡም ካውሬውም ከገራፊውም ከወያኔውም ከሻቢያውም ከባዕድ ዘራፊውም ጋር መጣመር የሚፈቀድ ሊሆን የሚታሰብ ሊሆን አይገባም። ሰው እንዴት ንሳ ካልገባ ይቅርታ እንኳን ካልጠየቀ ጋር ይጋበዛል? ባለፈው ሰሞን ከሻቢያው መሪ ጋር የታየው ቀፋፊ ትዕይንትን ይታዘባል። ስንቱን ሰው የፈጀውና አሁንም ባምባገነንነት ህዝቡን እያሰቃየ ያለው ጸረ ኢትዮጵያ ግለሰብ የሀገር ወዳጅ ተብሎ በክብር እንግድነት ሲገኝና ሲወደስ ማየቱ ከግፍም ግፍ በላይ ነው። በሰማዕት ደም ላይ የቀለደ የቀድሞ መጋዣ ደግሞ ልዑክ ምራ ተብሎ ተጎንብሶ አስመራ መግባቱንም ታዝበናል። የለውጥ ሂደት አባወራዎች በአብዛኛው ያው የወያኔ ቡችሎችና መጋዣዎች ሆነው መገኘታቸው ራሱ ከጥርጣሬም በላይ ኃይለኛ ተቃውሞን እንድንይዝ ባደረገን ነበር። ሂደቱ ከሆይ ሆይታ ባሻገር ይህ ነው የሚባል የተደራጀ የህዝብን ድጋፍን ያገኘ ባለመሆኑ ፈኖ ለመጥፋትም ጊዜን ወሳጅ አይሆንም። ጸረ ህዝብ ወያኔ ቆሰለ እንጂ አልሞተምና የረሱ ዜጎች መብዛታቸው ከቶም ጠቃሚ እንዳይደለ ከወዲሁ መናገርም የምንችለው ነው። ከወዲሁም አሁንም የዘረኝነት ፖለቲካ አዝማሚያ አለሁ አለሁ እያለን ነው። አሁንም የፈረደበት አማራ የተበደለም ድሃው ህዝባችን ጥቃት እየደረሰባቸው ነው። የኑሮ ውድነት ያው አለ። ገንዘብ በይበልጥ ሊዘርፉን በገንዘብ ቅየራ ሰበብ ተዘጋጅተዋል። የሻቢያ ባለሀብቶች ወረራቸውን ጀምረዋል። ባዕዳን አሜሪካም አረብም ሊበዘብዙን አቆብቁበዋል። ሁሉን አቀፍ የሽግግር መንግስት ያልነውን ለማደናቀፍ ራሳቸው በፈለጉት በሚጠሩት ጉባኤ ሊተኩም ደፋ ቀና እያሉ ነው። የባዕድ ሰላዮችና አፋኞች ገብተዋል በሰፊው። የምኒልክ ቤት ለገንጣይ ክፍት በሆነበት ጊዜ ላይ ነን። መዘናጋት ሳይሆን መንቃት፣ መደራጀትና ትግልን ማፋፋም ምርጫችን ግዴታችን ሊሆን ይገባል። የአዲሱን ሹም ማንነትና ሚና ለማወቅ ደጋፊዎቹ እነማን እንደሆኑ መረዳት በቂ ነው። ጓደኛህን ንገረኝና ማንነትህን እነግራለሁ ይባል የለ? የአዲሱ ሹም ደጋፊዎች በሁለት መንገድ በመንቀሳቀስ ወያኔ ሊታገዱ የተነሱ የትግራይ ተወላጆችና ወያኔዎች ናቸው። በአንድ በኩል በትግራይ ብሔረተኝነት ተሰባስበው አዲሱ ሹም በሚያሳየው ድክመት ተጠቅመው የትግራይን ህዝብ በተለይ ከጎናቸው ለማሰለፍ ሲጥሩ፣ በሌላ በኩል ደግሞ የአዲሱ ሹም ደጋፊ መስለውና ሆነው የወያኔን ስርዓት በጥገና ለማስቀጠል የሚጥሩ ናቸው። ሌሎች ደጋፊዎቹ ደግሞ የደርግ ወንጀለኞችና የአሜሪካ ቅጥረኞች ናቸው። ተለጣፊ ሆነው 28 ዓመታት ያሳለፉ ውዳቂዎች ናቸው። ከነዚህ በግርግርና በአሳሳች ቀስቀሳ ምክንያት የተጎዳኙ ተላላ ዜጎችም አሉ። የመሰላቸው ከታሪክ መማር ያቃታቸው በተስፋ መክነፍ የለመደባቸው በጀመርነው ለመቀጠል የፉገራ ፖለቲካ ሰለባ የሆኑና ለሹመትም ራሳቸውን ያዘጋጁ ፍርሳደሮች። እቅጩ ይህ ነው። የኢትዮጵያ ህዝብ ለቀጣይ ጭቆናና ዘረኝነት ደጋፊ አይሆንም ብለን ማመኑን እንመርጣለን። We shall never know.